ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲቪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ ሐሙስ መስከረም 10 2016 ዓመተ ምህረት ዝግጅታችን ጀመረ። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት የተፈጸመባቸው በድምሩ ቢያንስ 30 ስደተኞች ለልፈተ ህይወት እንደተዳረጉ ተሰምቷል።
እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ 26 ሰዎች እንደሞቱ ነው የተረዳ ነው።
አንደኛ ስደተኞች በረሃብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ህፃናት ወደ መጠንቀር ሄዱ።
አስቀድመን የሰማናቸው የኢትዮጵያ ሰብአዊ መብት ኮሚሽን ምክትል ኮሚሽነር ራኬ መሰለን ሲሆን በመቀጠል የተሰሙት ደግሞ የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴ ናቸው። ዝርዝሩ ጉዳይ በምሽቱ ይደመጣል። እነዚህና ሌሎች ቀጠናዊና ዓለም አቀፍ ጉዳዮችን ይዘናል። ሳስተናግዳችሁ የማመሸው ሀብታሙ ስዩም ነኝ። ብርሃን ኃይሉ በቅንብሩ አብራን ትቆያለች። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። እስከ ምሽቱ 4 ሰዓት ድረስ አብረናችሁ እንቆያለን። አስቀድመን አጫጭር የዓለም ዜናዎችን እናስተማችሁ። እንግዲህ ወልዴ ይቀጥላል።
በድጋሚ እንደምን አመሻችሁ። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሳሪያ ተኩስ ይሰማባት እንደነበር ነዋሪዎች መናገራቸው፣ በሊቢያ የተከሰተው ጎርፍ ከ43000 በላይ ዜጎችን ማፈናቀሉ፣ ሄይቲና ኬንያ ዲፕሎማሲያዊ ግንኙነት መጀመራቸው፣ እንዲሁም ዘሌንስኪ በዋሽንግተን ከምክር ቤት አባላት ጋር መምከራቸው የሚሉት ለምሽቱ ከያዝነው ውስጥ ይገኙበታል። ወደ ዝርዝሩ እናልፋለን። ታሪካዊቷ የላሊበላ ከተማ ትናንት ረቡዕ የከባድ መሳሪያ ተኩስ ሲሰማባት እንደነበር ነዋሪዎች ነግረውኛል ሲል የኤኤፍፒ ዜና ወኪል ዘግቧል። የፌዴራል ኃይሎች የፋኖ ታጣቂዎች ይገኙበታል ተብሎ ወደሚታሰብ አካባቢ መተኮሳቸውን ዘገባው አመልክቷል። በዩኔስኮ ቅርስነት የተመዘገቡ ቤተክርስቲያኖች የሚገኙባት ላሊበላ በፋኖና በፌዴራል ኃይሎች መካከል ውጊያ ሲካሄድባት ቆይቷል። ከረቡዕ ምሽት ጀምሮ የፌዴራል ኃይሎች ከከተማው መሃል ፋኖዎች ይገኙበታል ተብሎ ወደሚገመተው የከተማው ዳርቻ ከባድ መሳሪያ ሲተኩሱ ነበር ሲል ሙሉ ስሙን መስጠት ያልፈለገና አያሌው ተብሎ እንደሚጠራ የገለጸ ነዋሪ ለኤኤፍፒ ተናግሯል። ለጊዜው ቤቴ ነኝ፣ የፌዴራል ጦር በየቤቱ በመዞር ወጣቶች የፋኖ ደጋፊ የሆኑ እንደው በመጠየቅ ላይ ነው ሲል አክሏል አያሌው። አንለይ የተባለ የባጃጅ ሹፌር ደግሞ የተኩሱ ድምጽ ከባድ እንደነበርና ምሽቱን ሙሉ መቀጠሉን እንዲሁም ወታደሮች ውጪ ያገኙአቸውን ወጣቶች በሙሉ ይይዙ እንደነበር ተናግሯል ሲል ኤኤፍፒ ዘግቧል። በሊቢያ ተከስቶ የነበረውና በሺ የሚቆጠሩ ሰዎችን ህይወት የቀጠፈው ጎርፍ ከ43000 በላይ ዜጎች ማፈናቀሉን የተባበሩት መንግስታት የፍልሰት ድርጅት IOM አስታወቀ። ከ10 ቀናት በፊት ዳንኤል የተሰኘ ዝናብ የቀላቀለው ነው ንፋስ የሁለት ያረጁ ግድቦችን ሲያፈርስ የደረሰው የጎርፍ አደጋ መንደሮችን አጥቦ ሲወስድ በሺ የሚቆጠሩ ሰዎችን ገድሏል። እስካሁን ከ3300 በላይ ሰዎች እንደሞቱ ይገመታል። ዓለም አቀፍ የእርዳታ ድርጅቶች የሟቾችን ቁጥር ከ10000 በላይ ያደርሱታል። የመጠጥ ውሃ ለመኖር በርካቶች እንዲፈናቀሉ ማድረጉን IOM አስታውቋል። የምግብ፣ የመጠጥ ውሃና የስነ አምሮ ምክር እርዳታ በአስቸኳይ እንደሚያስፈልግም ድርጅቱ አስታውቋል። በጦርነት በተደቆሰችው ሊቢያ በምዕራብ በተመድ የሚደገፈው ጊዜያዊ መንግስትና በአደጋ በተመታችው ምስራቅ ደግሞ በካሊፋ አፍጣር የሚመራው ኃይል ተከፍላለች። ሄይቲና ኬንያ ትናንት ረቡዕ ጀምሮ ዲፕሎማሲያዊ ግንኙነት መጀመራቸውን አስታውቀዋል። ሁለቱ አገራት ይህን ያስታወቁት ኬንያ በተመድ የሚደገፍ የጸጥታ ኃይል በሄይቲ ከወሮበሎች ጋር በመፋለም ላይ ያለውን የፖሊስ ኃይል ለማገዝ ወታደሮቿን ልታሰማራ ትችላለች ተብሎ በሚጠበቅበት ወቅት ነው። በአሜሪካ የውጭ ጉዳይ ሚኒስቴር የምዕራብ ንፍቀ ክበብ ረዳት ጸሐፊ ብራያን ኒኮልስ ለቪኦኤ እንደተናገሩት የተመድ የጸጥታው ምክር ቤት ከአገራት የተውጣጣ ኃይል ወደ ሄይቲ መላክን በተመለከተ በሳምንት ውስጥ ድምፅ እንደሚሰጥ ይጠበቃል። የሄይቲ መንግስት ካለፈው ጥቅምት ጀምሮ ዓለም አቀፍ እገዛ እንዲደረግለት ሲጠይቅ ቆየ ቢሆንም ኬንያ ባለፈው ሐምሌ ዓለም አቀፍ የጸጥታ ኃይልን ለመምራት ፈቃደኝነቷን እስከምትገልጽ ድረስ ሰሚ አላገኘም ነበር። የሄይቲ የፖሊስ ኃይል ባለው ውስን አቅርቦት በአገሪቱ በርካታ ቦታዎችን የተቆጣጠሩትን ወሮበሎች ሲፋለም ቆይቷል። የኬንያው ፕሬዚደንት ዊሊያም ሩቶ እና የሄቲው ጠቅላይ ሚኒስትር አሪያል ሄንሪ የዲፕሎማሲያዊ ግንኙነት መጀመራቸውን በማስመልከት በኒውዮርክ የኬንያ ቆንጽላ ጽህፈት ቤት ትናንት ሰነድ ፈርመዋል። የኮንጎ ዲሞክራሲያዊ ሪፐብሊክ ፕሬዚደንት ፌሊክስ ቺሴኬዲ የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሀገራቸው የሚወጣበትን ሁኔታ እንዲያፋጥን መንግስታቸውን ጠይቀዋል። ለተመድ ጠቅላላ ጉባኤ ትናንት ንግግር ያደረጉት ፕሬዚደንት ቺሴኬዲ ሀገራቸው ሰላም አስከባሪ ኃይሉ በያዝነው የፈረንጆች ዓመት መጨረሻ ላይ መውጣት እንዲጀምር ትሻለች ብለዋል። በሕገ መንግስቱ በተጣለብኝ ኃላፊነት መሰረት የሀገሪቱን ሉዓላዊ አንድነትና ነጻነት እንዲሁም የህዝቡን ደህንነት ማረጋጋት ስላለብኝ መንግስት ከተመድ ባለ ስልጣናት ጋር በመነጋገር ሞኑስኮ ከኮንጎ ዲሞክራሲያዊ ሪፐብሊክ የሚወጣበትን መንገድ እንዲያፋጥን ትዕዛዝ አስተላልፌያለሁ ብለዋል ቺሴኬዲ። ሞኑስኮ በመባል የሚታወቀው የሰላም አስከባሪ ኃይል በምስራቅ ኮንጎ የሚታየውን ግጭት ለማርገብ በእንደ አውሮፓውያን አቆጣጠር 2010 ነበር ቀድሞ ከነበረው የተመድ ልዑክ ስራውን ተረክቦ ላለፉት 13 ዓመታት በሀገሪቱ የቆየው። በቅርብ ዓመታት ውስጥ ግን ሲቪሎችን ከጥቃት አልታደገም በሚል ቅሬታ ሲቀርብበት ቆይቷል። ባለፈው ወር በተደረገ ጸረ ተመድ ሰልፍ 40 ሰዎች ሲገደሉ በደርዘን የሚቆጠሩ ደግሞ ተጎድተዋል። አድማጮች፣ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ነው። የዩክሬኑ ፕሬዝዳንት ቮሎዲሚር ዘሌንስኪ ሀገራቸው ከሩሲያ ጋር ለምታካሄደው ጦርነት ከአሜሪካ ድጋፍ ለማግኘት ዛሬ በካፒቶል ተገኝተዋል። በምክር ቤቱ የዲሞክራቶች መሪ ሐኪም ጄፍሪስ አቀባበል የተደረገላቸው ዘሌንስኪ ከሁለቱም ፓርቲ መሪዎች ጋር ውይይት አድርገዋል። አንዳንድ የሪፐብሊካን አባላት ለዩክሬን በመፍሰስ ላይ ያለው የአሜሪካ ዶላር ላይ ጥያቄ በማንሳት ላይ ሲሆኑ፣ ፓርቲው ለጦርነት የሚውል ተጨማሪ እርዳታን በተመለከተ ያለው ድጋፍ መቀዛቀዙ በመነገር ላይ ነው። ዘሌንስኪ በተጨማሪም ከፕሬዝዳንት ባይደን ጋር በዋይት ሃውስ እንዲሁም ከወታደራዊ መሪዎች ጋር ደግሞ በፔንታጎን እንደሚገናኙ ይጠበቃል። ከሩሲያ ወረራ ወዲህ ዘሌንስኪ አሜሪካን ሲጎበኙ ለሁለተኛ ጊዜ ሲሆን፣ ፕሬዝዳንት ባይደን ለምክር ቤቱ የጠየቁት የ24 ቢሊዮን ዶላር እርዳታ እስካሁን ውሳኔ አላገኘም። በአይዋ ግዛት በሺ የሚቆጠሩ ደጋፊዎችን ለማግኘት ተስፋ የሚያደርጉት የቀድሞው ፕሬዝዳንት ዶናልድ ትራምፕ በግዜ ምርጫ በመታከሄደው ግዛት ዛሬ ረቡዕ ተገኝተዋል። ወደ ዋይት ሃውስ ለመመለስ ተስፋ የሚያደርጉት ትራምፕ በአይዋ ትልቅ ፍልሚያ ይጠብቃቸዋል ተብሏል። ባለፈው የምርጫ ወቅት የአይዋ መራጮች ስብስብ ወይም ካከስ የቴክሳሱን ሴናተር ቴድ ክሩዝ በአንደኝነት ፓርቲውን እንዲወክሉ ሲመርጥ፣ ትራምፕ በሁለተኛ ደረጃ አግኝተው ነበር። እስከ መጪው ጥቅምት ድረስ ትራምፕ በአይዋ 5 ዘመቻዎችን ለማድረግ አቅደዋል። የቅድመ ምርጫ ፉክክር ሞቅ በሚልባት አይዋ ጠንካራ ደጋፊዎችና በጎ ፈቃደኞች የሚገኙባት ሲሆን፣ ፕሬዝዳንታዊ እጩዎች ትኩረት ያደርጉባታል። በሚቀጥለው ምርጫ ካለፈው በተሻለ ዘመቻ ለማካሄድ የትራምፕ ቡድን ዝግጅት ማድረጉን አስታውቋል። በመጨረሻም የፎክስ ኒውስ እናት ኩባንያ ፎክስ ኮርፕ እንዲሁም ሌሎች መገናኛ ብዙሃንን በባለቤትነት የያዘው ኒውስ ኮርፕ ኩባንያ ባለቤትና መሪ የነበሩት የ92 ዓመቱ ሩፐርት መርዳክ ከኃላፊነታቸው መነሳታቸው ታውቋል። ፎክስ ኒውስ ዛሬ እንዳስታወቀው ሩፐርት መርዳክ የሁለቱም ኩባንያዎች የክብር ሊቀመንበር ሆነው ይቀጥላሉ ብሏል። ልጃቸው ላክለን መርዳክ የኒውስ ኮርፕ ሊቀመንበርና የፎክስ ኮርፕ ዋና ስራ አስፈጻሚ ሆነው እንደተሾሙ ፎክስ ኒውስ ጨምሮ አስታውቋል። በአሜሪካ የአየር ሞገዱን ተቆጣጥረውት የነበሩት ሶስት ታላላቅ የቴሌቪዥን ጣቢያዎች ኤቢሲ፣ ሲቢኤስ እና ኤንቢሲን ለመገዳደር ፎክስ ኒውስን በእንደ አውሮፓውያን አቆጣጠር 1996 የመሠረቱት ሩፐርት መርዳክ በተጨማሪም ዎል ስትሪት ጀርናል እና ኒውዮርክ ፖስትን በባለቤትነት ይዘዋል። ሩፐርት መርዳክ ለሠራተኞቻቸው በጻፉት ደብዳቤ ከፎክስ ኒውስ ጋር በቅርብ መሥራታቸውን እንደሚቀጥሉ አስታውቀዋል። የሩፐርት መርዳክ ኃላፊነት መነሳት ዜና የመጣው የግል ታሪካቸው ጸሐፊ የሆኑት ማይክል ዎልፍ የፎክስ ኒውስ መጨረሻ በሚል ሩፐርት መርዳክ ከኃላፊነት ሲነሱ ፎክስ ኒውስ የሚገጥመውን እጣ ፈንታ በተመለከተ መጽሐፍ በሚያሳትሙበት ሳምንት ነው ተብሏል። አድማጮቻችንና ተመልካቾቻችን፣ የዜና ክፍለ ጊዜ በዚህ ተፈጽሟል። ለቀሪ ክፍለ ጊዜ ወደ ሀብታሙ መራቸዋል።
እንግዲህ ወልዴን ለዓለም ዜናዎቹ አመሰግናለሁ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ መስከረም 10 2016 ዓ.ም ምረት ዝግጅታችንን ነው የተከታተላችሁ የምትገኙት አድማጮቻችን እንዲሁም ተመልካቾቻችን። በመስለና ድምጽ ቅንብሩ ዛሬ ምሽት ሲሳይ ሸናፊና ግርማ ደገፋ አብሮኛ ያመሻሉ። የዌብና ድረገጽ አቀናባሪያችን ደግሞ አበባየው ገበያውናት። ዝግጅቶቻችን ከመደበኛው ሞገድ በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ እየተላለፉ ይገኛሉ። አብራችሁን ስለምታመሹ በእጅጉ እናመሰግናለን። አሁን ወደ ዕለቱ አብይ ርዕስ ዘገባችን እንሻገር። በጋምቤላ ክልል ከረሃብ የተነሳና ምግብ ፍለጋ ከካምፕ ወጥተው ጥቃት እየተፈጸመባቸው በድምሩ ቢያንስ 30 ስደተኞች ለህልፈተ ህይወት እንደተዳረጉ የኢትዮጵያ ሰብአዊ መብቶች ኮሚሽን አስታውቋል። በክልሉ 400 ሺህ የሚደርሱ ስደተኞች የሚገኙ ሲሆን እነርሱን ጨምሮ በልዩ የአገሪቱ አካባቢዎች ለከፋ ረሃብና ለተመጣጠነ ምግብ እጦት እንደተጋለጡ ኮሚሽኑ ገልጿል። የእርዳታ ጦቱ ምክንያት ዓለም አቀፍ ለጋሾች አቅርቦታቸውን ማቋረጣቸው እንደሆነ የገለጹት ኢትዮጵያ ሰብአዊ መብቶች ኮሚሽን ምክትል ዋና ኮሚሽነር ራኬ መሰለ አስቸኳይ መፍትሄ እንደሚያስፈልግ አመላክተዋል። በአማራ ክልል ደግሞ ዳግም የተቀሰቀሰውን በአጎራባች ሀገራትም ያለው ግጭት የተረጂዎችን ቁጥር እንዲያሻቅብ እንዳደረገው ምክትል ዋና ኮሚሽነሯ ተናግረዋል። የስደተኞችና ተመላሾች አገልግሎት የህዝብ ግንኙነት ኃላፊ በአካል ንጉሴም የምግብ አቅርቦቱ መቆሙ ስደተኞችን ለረሃብ አደጋ ከማጋለጥ አልፎ የጸጥታ ስጋትም እንደፈጠረ ገልጸዋል። የዓለም ምግብ ፕሮግራም WFP እና የአሜሪካ ዓለም አቀፍ የልማት ተቋም USAID የእርዳታ አቅርቦቶቹ እየተፈረቁ ነው በሚል ከሰኔ ወር ጀምሮ ለኢትዮጵያ የሚያደርጉትን የምግብ ድጋፍ ማቋረጣቸው ይታወሳል። ኬኔዲ አባተ ዝርዝሩን ይዟል።
የኢትዮጵያ ሰብአዊ መብቶች ኮሚሽን ትናንት መስከረም 9 ቀን 2016 ዓ.ም ባወጣው መግለጫ በተለያዩ የሀገሪቱ አካባቢዎች የስደተኞችና ተፈናቃዮች ሰብአዊ ሁኔታ እያሽቆለቆለ መምጣቱ በእጅጉ ያሳስበኛል ብሏል። በተለይም በስደተኞች ካምፖች የከፋ ሰብአዊ ሁኔታና የምግብ አቅርቦት እጥረት መኖሩን አመልክቷል። ኮሚሽኑ ወደ 400 ሺህ የሚጠጉ ስደተኞች መኖሪያ በሆነው በጋምቤላ ክልል ከሚገኙ የስደተኞች መጠለያ ጣቢያዎች ውስጥ ንጉኒኤል፣ ቲርኪዲና ኩሌ በተባሉ 3 ጣቢያዎች ያለውን የሰብአዊ እርዳታ አቅርቦት በተመለከተ ከነሐሴ 15 እስከ 17 2015 ዓ.ም ምረት ክትትል ማድረጉን አስታውቋል። በእነዚህ ጣቢያዎች ቢያንስ ላለፉት 4 ወራት ምንም አይነት የምግብ እርዳታ እንዳልደረሰም አመልክቷል። ይህን ተከትሎ በጋምቤላ በረሃብና ምግብ ፍለጋ ሲወጡ በተፈጸመባቸው ጥቃት ቢያንስ 30 ስደተኞች መሞታቸውን የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ለአሜሪካ ድምጽ ተናግረዋል። የዓለም ምግብ ፕሮግራም WFP እና የዩናይትድ ስቴትስ ዓለም አቀፍ የልማት ተራድኦ ድርጅት USAID የምግብ እርዳታ ማቋረጣቸው የችግሩ መንስኤ መሆኑንም አብራርተዋል።
ያው ከጊዜ ወደ ጊዜ የምግብ እርዳታው እየቀነሰ እንደመጣ በተለይ ከዩክሬን ጦርነት ጀምሮ እየመጣ እንደሆነ እናቃለን። ነገር ግን ደግሞ ከቅርብ ጊዜ ወዲህ በተለይ በUSAID እና WFP በሚባሉት ተቋማት ትልልቆቹ የምግብ ድጋፍ የሚያቀርቡ ተቋማት በነበረው ችግር የምግብ ድጋፉን ስለቆመ እሱ ደግሞ ትልቅ በስደተኞችም ላይ የሚሰጠውን የምግብ ድጋፍ እንዲሁም ተፈናቃዮችም የሚሰጠውን የምግብ ድጋፍ በጣም ቀንሶታል። አንዳንድ ቦታ ምንም ነው ማይሰጠው። አሁን ለምሳሌ ጎበኘናቸው ካምፖች ውስጥ ግማሾቹ በፈረንጅ ከሜ ጀምሮ ደርሷቸው አያውቅም፣ ግማሾቹ ከጁን ጀምሮ ደርሷቸው አያውቅም። ሰው ካምፓቸውን እየለቀቁ ምግብ ፍለጋ ደግሞ ሲወጡ ለሌላ ችግር፣ በተለይ ደግሞ ጋምቤላ አካባቢ የስደተኛና የተቀባይ ማህበረሰብ ጋር በፊትም የቆየ አለመግባባቶች ስላሉ እሱን እንደገና እያገረሸው ለከፋ ችግር እየዳረገ እንደሆነ ነው ያየ ነው። እኛ ራሱ በሄድንባቸው ካምፖች በሶስቱ ካምፖች ወደ 26 ሰዎች እንደሞቱ ነው የተረዳ ነው። ያልጎበኘናቸው ካምፖች ውስጥ ደግሞ በአጠቃላይ ከአራሬስ በደረሰ መረጃ ወደ 34 ነው። ሶ አቨሬጅ እንኳን ብንወስድ ከ30 በላይ የሆኑ ሰዎች ሞተዋል በዚህ ሁኔታ።
ኢትዮጵያ 1 ሚሊዮን የሚጠጉ የተለያዩ ሀገራት ስደተኞችን እንደምታስተናግድ ያስታወሱት የስደተኞችና ተመላሾች አገልግሎት የኮሙኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ በበኩላቸው ስደተኞች ባሉባቸው የተለያዩ መጠለያ ጣቢያዎች ከረሃብና ተያያዥ ጉዳዮች ጋር የሚሞቱ ሰዎች ቁጥር እየጨመረ መሆኑን ገልጸዋል። ይሁንና የማጣራት ስራ ተከናውኖ እስከሚያልቅ የሟቾችን ቁጥር መጥቀስ እንደማይችሉ የገለጹት አቶ ባካል በዓለም አቀፍ ህጎችና ሌሎች ስምምነቶች መሰረት ለስደተኞቹ ምግብን ጨምሮ ሌሎች ድጋፎችን ማቅረብ ያለም አቀፉ ማህበረሰብ ኃላፊነት እንደሆነ ተቆመዋል። ካለፉት 4 ወራት ወዲህ ድጋፉ መቆሙ እያስከተለ ነው ያሉትን ችግር ማብራርተዋል።
ከመግባ አቅርቦት ጋር በተያያዘ በዋናነት ምግብ ይቀርብ የነበረው በደብሊውቲኪ በኩል ነው። ለስደተኞች ወርሃዊ ሬሽን የሚቀርበው ባለም አቀፉ ማህበረሰብ ነው በደብሊውቲኪ በኩል። ይሄ ድጋፍ ከጊዜ ጊዜ እየቀነሰ የመምጣት አዝማሚያ አሳይቷል። አሁን ባለፉት 4 ወራት ሙሉ በሙሉ ለስደተኛ ይቀርብ የነበረው ድጋፍ ቆመ። ይህ ሲሆን አንደኛ ስደተኞች ሙሉ በሙሉ የሚበሉት የሚጠጡት የላቸውም ማለት ነው። የተለየ እገዛ ምንጭ የላቸውም። የተለየ ራሳቸውን የሚያስተዳድሩበት ሁኔታ የለም። ካሉበት ማህበረሰብ ሪሶርስ ወደ መጋራት ይሄዳሉ። በፊትም ያለውን ውስን ሪሶርስ ያጋራ የሚኖር ሀገር ነው ያ ሀገር። አሁን ሁለት አይነት ነገር ይዞ መጣ። አንደኛ ስደተኞች በረሃብ ወደ መሞት ሄዱ። በየቦታው የስደተኛ ሞት አጋጥሟል። በጣም የታመሙ ስደተኞች አሉ። ህፃናት ወደ መቀንጨር ሄዱ። ሁለተኛ ደግሞ ራሱን የቻለ የጸጥታ ኢምፕሊኬሽን አለው። ምክንያቱም ሰው በረሃብ አይሞትም፣ በአካባቢ የሚገኘውን ሪሶርስ ወደ መጠቀም ይሄዳል። ከዛም አልፎ ወደ መቀማማትም የሚወስድ ችግር ይዞ የመምጣት አዝማሚያ አለው። እንግዲህ ያለነው በእንዲህ አይነት ሁኔታ ነው።
የዓለም ምግብ ፕሮግራምና USAID በትግራይ ክልል ከመጋቢት በመላው ኢትዮጵያ ደግሞ ከሰኔ ወር ጀምሮ የምግብ እርዳታ አቅርቦት ማቋረጣቸው አይዘነጋም። የረድኤት ድርጅቶቹ እርምጃውን የወሰዱት ለተረጂዎች የሚላከው እርዳታ በሰፊው ላልተገባ ዓላማ በመዋሉ በከፍተኛ መጠን ዝርፊያ እየተፈጸመበት እንዲሁም ለሽያጭ እየቀረበ ነው በማለት ነው። እርዳታው ለተረጂዎች በአግባቡ መድረሱን ሲያረጋግጡ አቅርቦቱን በድጋሚ እንደሚጀምሩም ገልጸዋል። ተጠያቂነትን ለማረጋገጥ ከኢትዮጵያ መንግስት ጋር በትብብር እንደሚሰሩና ተደጋጋሚ ውይይቶች እየተደረጉ መሆኑን ሁለቱም አካላት መግለጻቸው ይታወቃል። ይሁን እንጂ የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ ችግሩ አሳሳቢ በመሆኑ አፋጣኝ መፍትሄ እንደሚያስፈልገው ተናግረዋል።
ውይይት ላይ ኔጎሺሽን ላይ ድርድር ላይ እንደሆኑ እናቃለን ከኢትዮጵያ መንግስት ጋር። ግን ያ ድርድር ደግሞ ተቋርጦ መፍትሄ ማግኘት አለበት። መፍትሄ ማገኛለት ከሆነ ደግሞ ድርድሩ ጊዜ ሊፈጅ ከሆነ ሌላ አማራጭ መወሰድ አለበት። ምክንያቱም ሰዎች እየሞቱ ነው። በተለይ ህጻናት ደግሞ እንዲሁም አካል ጉዳተኞች ህመም ያለባቸው፣ ተጓዳጅ ህመም ያለባቸው ደግሞ ለበለጠ ችግር ተጋላጭ ስለሆኑ ይህ ሁኔታ ቶሎ መፍትሄ እንዲያገኝ ነው ከሀሳብ ያቀረብነው። በጣም አሳሳቢ ሁኔታ ላይ እየደረሰ ስለሆነ ነው።
የስደተኞችና ተመላሾች አገልግሎት የኮሙኒኬሽንና ውጭ ግንኙነት ዳይሬክተር አቶ ባካል ንጉሴ ደግሞ አሳሳቢነቱን ሲገልጹ
እስካሁን ድረስ ላለው 4 ወር አንደኛ ከአካባቢው ያለችውን ሪሶርስ ስለሚጋሩ፣ ሁለተኛ የቀደመችውንም ቆጥረው ስለሚጠቀሙ ሰርቫይቭ ያደርጋሉ። ካሁን በኋላ ግን አንድ ቀን ባደሩ ቁጥር ሁኔታው የመባባስ እድሉ ሰፊ ነው። ጉዳቱ ደርሷል። ረሃቡ ተከስቷል። ስደተኞቹ በረሃቡ ምክንያት የአካል ጉዳት አለባቸው፣ የጤና ጉዳት አለባቸው። ከዚህ በኋላ እያንዳንዷ ቀን ይዘው የምትመጣው የምታስከፍለው ዋጋ ከፍተኛ ነው የሚሆነው። የሴኩሪቲ ኢምፕሊኬሽኑም በዛው ልክ ከፍተኛ ነው እና ለዚህ እኛ የምንለው በአስቸኳይ የምግብ አቅርቦቱ መጀመር አለበት ነው። በእኛ በኩል ያለው አቋም ይሄ ነው።
ከዓለም አቀፍ ስደተኞች በተጨማሪ የሀገር ውስጥ ተፈናቃዮችም ለከፋ የምግብ እጥረት መጋለጣቸውን የጠቆሙት የኢሰመኮ ምክትል ዋና ኮሚሽነር ራኬብ መሰለ በአማራ ክልል ያለው ግጭት እንዲሁም ግጭት ካለባቸው አጎራባች ሀገራት ስደተኞች በየጊዜው እየፈለሱ መሆናቸው የተረጂዎችን ቁጥር እየጨመረ እንደሆነም ጠቁመዋል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የዩናይትድ ስቴትስ ውጭ ጉዳይ ሚኒስትር አንቶኒ ብሊንከን ናሲያስር 2015 ዓ.ም በስልክ ባደረጉት ውይይት የተቋረጠውን እርዳታ አስቸኳይ ለማስጀመር በጋራ እንደሚሰሩ ተነጋግረው የነበረ ቢሆንም እርዳታው ግን እስካሁን እንደተቋረጠ ቀጥሏል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈላችሁ የሚገኘውን የሐሙስ ምሽት ስርጭታችንን ነው። ቀደም ብሎ ኬኔዲ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። በአማራ ክልል ዳግም እየተስፋፋ ያለው የትጥቅ ግጭትና ለመረጋጋት በንግድና ምጣኔ ሀብቱ ላይ ኪሳራ እያስከተለ እንደሆነ ነጋዴዎች ለአሜሪካ ድምጽ ገልጸዋል። የአሜሪካ ድምጽ ያነጋግራቸው በባህር ዳር ከተማ በተለያዩ ዘርፎች ላይ የተሰማሩ ነጋዴዎች በግጭቶቹ የመንገዶች መዘጋጋትና በታጣቂዎች ይጠየቃሉ ያሏቸው ተጨማሪ ክፍያዎች የንግድ እንቅስቃሴዎችን እያስተጓጎሉና እያዳከሙ እንደሆነ ተናግረዋል። አስቴር መስጋናው ዝርዝሩን ትነግረናለች።
በባህር ዳር ከተማ በተለያዩ የንግድ ስራ ዘርፎች የተሰማሩና ቪኦኤ ያነጋገራቸው ነጋዴዎች የግጭት መባባስን ተከትሎ ያስቸኳይ ጊዜያዎች በታወጀበት በአማራ ክልል የንግድ እንቅስቃሴው መታወኩን ነጋዴዎቹ ይናገራሉ። በሽንኩርት ድንችና ሌሎች አትክልትና ፍራፍሬ ንግድ የተሰማራው ደሳለኝ ብሩ አለመረጋጋቱ የንግድ ፍሰቱን እንዳዳከመው ይገልጻል።
ገበያው አሁን ላይ ትንሽ ያስጠላል። ምክንያቱም ቃስነዝ ባለው ገበያን ሸጡ እንግዲህ ላይ ይቆማል ይበላሻል ምናምን አዚያ ያስቆን ደግሞ ነጋዴው ደህና ከስመጣት ደግሞ ጨምሮ ይሸጣል። ያስጨምር ደግሞ እኛ ቸርቻለ ስለሆነ ካካፋዎቹ ለክነሱ እንደጨመሩን ቀበልና እኛ ጨምረን ሸጣለን። ጨምረን ሸጣ ተጠቃሚው ደግሞ በጣም ይተጎዳል ያለው ነው። 10 ኪሎ ምገዛ የነበረው አሁን 2 ኪሎ ምናምን ነው ገዝቶ የሚሄደው ዋጋው ስለጨመረበት ማለት ነው። ግን ሰው ደግሞ እኛ የጨመረን ይመስል እዛ ላይ መጥቶ ያማራ ምናምን ያስጥ ያስሮን ኢኮኖሚ ትንሽ ከበድ ይላል። ሰው ምንድነው የሚል እናንተ በቃ እንደዚህ ያረጋችሁ ይዘረፋችሁን ምናምን ቀጣይ ከእናንተ ጋር ነው ትግላችን ምናምን የሚለን ያለው ያስ።
ሌላው ስማቸው ቢገለጽ ችግር ሊደርስባቸው እንደሚችል ስጋት እንዳለባቸው የተናገሩ የጽፈት መሳሪያዎች በማስመጣት ስራ የተሰማሩ አንድ ግለሰብ መንገድ በመዘጋቱ ከአዲስ አበባ አቃጭ ነው ባህር ዳር ለማስገባት መቸገራቸውን ይናገራሉ።
ጅምላ ከፋፋይ ነኝ ባህር ዳር ከተማ ኗሪ ነኝ እና ለቢሮ ቃዎች ነው እናቀርበው። በጣም በሚገርመው ነገር የሚመጣው ቃ ዳብል 1000 ብር የነበረው 2000 ብር 5000 ብር የነበረው 10000 ብር ያም ሆኖ ደግሞ ከ 10 እስከ 15 ቀን ነው ቃው ዘግይቶ የሚገበው። በዛ ላይ ሹፌሮች ታገትን ያሉ በጣም ችግር አለ። ሹፌሮች ገጠመን የሚሉት ምንድነው በቃ ነጻውጭም ይሁን ራሱ መንግስትም ይሁን መኪናዎች ከርቀት ጎማ ይመታል ያስቆምና ከፈለገ አምጣህን ያህል ገንዘብ ይላል። በዚህ ምክንያት እነሱም ተሳቀው ነው እየሰሩ ያሉት። በዛ ላይ ቀው በዳብል ዳብል ከብረተሰቡ ላይ እየተጫነ ነው ያለው ዋጋው ምንድነው። ከዛ የሚያሳልፋቸው በየቦታው ከሄለው አባይ በረሃ ላይ በጣም ከፍሎ ነው የሚመጡት። ልክ በቃ አዲስ አበባ ማለት ልክ እንደ ደቡብ አፍሪካ ወይም አሜሪካ እንደመድ ሆኖ እየታየን ነው እኛ ባውን ሰዓት።
በባህል ልብስ ንግድ የተሰማራውና ያሬጅ ጥበብ በመባል የሚታወቀው ሱቅ ባለቤት መሆኑን የገለጸልን ግለሰብ ንግዱ በመቀዛቀዙ ከፍተኛ ኪሳራ እየገጠመው እንደሆነ ይናገራል።
የቤት ኪራይ ራሱ መክፈል አልቻልንም። ስራም የለም። በቃ ስራው ያለው ነገር ድባቡ ያስጠላል። ቻውን ላይ ለመስራትም ከባድ ነው። አንዳንድ የሆነ ፕሮግራሞች እንኳን ክርስትና ማይቀር ስለሆነ እሱን ነገር ለማክበር እንኳን የሚያሰሩ ሰዎች አሉ። እነሱ የነሱ ለመስራት እንኳን መንገድ ዝግ ስለሆነ ምንም ማምጣት አልቻልንም። እነሱ እንኳን አሁን ያለ ምንም ነው እያከበሩት ያለው በነበራቸው ነጭ ልብስ ወይንም እንደዛ ነው የሚያከብሩት እንጂ እኛ ጋር ምንም አይነት ስራ የለም። በጣም ኢኮኖሚ ተቃውሶብናል። እስኪ መንግስት ይሄን አይቶ መፍትሄ ቢሰጠን ብለን ነሳስባለን።
በዘመናዊ አልባሳት ንግድ ዘርፍ የተሰማራችው ሰናይት ቢሻውም ስራዋ መቀዛቀዙን ገልጻለች።
ከመንገድ ከመዘጋጋቱም በላይ ዋጋ ግሽፈቱ ኢቭን ሰው ሞራል ራሱ የለውም የመግዛት ፍላጎት የለውም። ኢኮኖሚካሊ በጠቅላላ ስፔሻሊ ነጋዴ ምንም አይነት ነገር ነው የሌለው። ምንም እንቅስቃሴ የለም ብለሽ ነው ማየት ያለብሽ። የለም በቃ ሰው የመግዛትም የመሸጥም የመገበያየትም ሞራል የለውም። በቃ እናን ቁቤ ጥላለው በሳምንት ክራይ ያለብኝ አንዳንዴ ልብስ እንደዚህ ክሬዲት አስገቢያለሽ የተያዘ ነው በቃ ከህይወትሽ ጋራ ይሄ ስራ የኔ ከኔ የኔ እንኳን ብልሽ የጓደኞቼም የጎረቤቶቼም የምናምን ያለ መተኛት ደረጃ የደረሰ ሰው ነው ያቃለው ምልበት ሁኔታ ነው ያለ። ክራይ ዝም ብሎ ይቆጥራል። ግብር ይመጣል ብልሽ ታስቢያለሽ። የቤት ክራይ አለ የራስሽ ወጪ አለ። በቃ ኢኮኖሚካሊ ዳሜጅ ነው በለኔ በእኔ አገላለጽ የለንም ነው የሚባለው።
ዊል ኮንሰልት የተባለው የኢኮኖሚ የቢዝነስና የፋይናንስ የማማከር ድርጅት ባለቤትና ስራ አስኪያጅ አቶ ይርጋ ተስፋዬ የግብርና ምርትን ለሀገሪቱ በማቅረብ ትልቅ ድርሻ የሚይዘው ሰንሰለት በግጭት ምክንያት ከተቋረጠ በመጣኔ ሀብት ላይ የሚኖረው ተጽዕኖ ከፍተኛ መሆኑን ገልጸዋል።
አማራ ክልል በኢኮኖሚ ሳይንስ ትላልቅ ከሚባሉ ክልሎች አንዱና ዋነኛው ነው ብሎ ማሰብ ይቻላል። ስለዚህ የአማራ ክልል ውስጥ ያለው ግጭት ኢኮኖሚው ላይ የሚያሳድረው ጫና የክልሉ ብቻ አይደለም የሀገርም ጫና ነው የሚሆነው። አሁን የኛ ሀገር እንደምታውቂው ግብርና ላይ ነው ኢኮኖሚ የተንጠለጠለው አይደል? በግብርና ደግሞ የአማራ ክልል ነው በጣም ብዙ የግብርና ምርት ለሀገሪቱ ከሚሰጡ ክልሎች ምናልባት ኦሮሚያና አማራ ናቸው እንግዲህ በትልልቅ ደረጃ የግብርና ምርት የሚመረትባቸው። የአማራ ክልል ግብርና በግጭት ምክንያት አፌክትድ ሆነ ተጎዳ ማለት የሀገሪቱ የግብርና ፐርፎርማንስ አፈጻጸም ይጎዳል ማለት ነው። ግብርና የሶስት የአራት ወር ስራ ነው ቢያንስ እነዚህ ወቅታዊ የሆኑ ሰብሎችን ተወስጂ ማለት ነው። በግጭቱ ምክንያት አንደኛ ገበሬው ራሱ ግጭት ውስጥ ተሳታፊ ይሆናል። ሁለተኛ ተሳታፊም ባይሆን ግጭቱ የገበሬው ስራ ደግሞ ይረብሻል። ስለዚህ ግብርና ይቆጣል ማለት ነው። ፋብሪካዎች መስራት አይችሉም ነምበር 1። ሁለተኛ ደግሞ የአቅርቦት ሰንሰለታቸው እና የሚሸጫ ሰንሰለታቸው የሎጂስቲክስ የምንለው ነገር ይረብሻል። ንግድ ይረብሻል። ሶ በአጠቃላይ ኢኮኖሚክ ሴክተሩ በግጭቱ በጣም ነው የሚረብሻው። ስለዚህ ያ ኢኮኖሚው ላይ በጣም ከፍተኛ ተጽዕኖ ነው የሚያሳድረው። ይሄን ደግሞ ሸማቾቹ ጋር ሄዶ ማየት ይቻላል።
አቶ ይርጋ ተስፋ ያክለው መፍትሄ ይሆናል ያሉትን ሐሳብ አጋርተዋል።
እንዳለመታደል ሆኖ እኛ ሀገር ፖለቲካው ነው ኢኮኖሚውን የሚዘውረው። መሆን ያለበት ግን ኢኮኖሚው ነው ፖለቲካውን መዘወር የነበረበት። ለኢኮኖሚው ሲባል ፖለቲካው መስዋዕትነት መክፈል አለበት እያስባለሁ። የግጭት ሌላኛው ትልቁ ችግር መተማመንን ያጠፋል። በመንግስትና በህዝብ፣ በአንደኛው የህዝብ ክፍልና በሌላኛው የህዝብ ክፍል መካከል፣ በሚጋጩ አካላት መካከል ብቻ ሳይሆን ዳር ቆመን እያየን ነው በሚሉት ሰዎች መካከል ያው ነገ በኔ ነው አይደለም የሚባለው እምነትን ያጠፋል። እምነት ደግሞ እንደ ሀገር ለመኖር በትልቁና የኢኮኖሚ እንቅስቃሴም ለማድረግ በጣም ትልቅና አስፈላጊ ነገር ነው። ሰው ከአካባቢው ወጥቶ የመንቀሳቀስ ነገሩ በጣም እየተገደበ ያለ ይመስለኛል። ይሄ ኢኮኖሚክ ኢምፕሊኬሽኑ በጣም ትልቅ ነው። ምክንያቱም ትረስት አንደኛው የኢኮኖሚ መዘወሪያ ነገሩ ስለሆነ ነው። በጣም በትልቁ ስታስቢው ግጭትን ማስወገድ ነው። ግጭትን ማስወገድ ያስፈልጋል። ግጭትን ለማስወገድ ተቃራኒ ሀሳቦችን ማስወገድ መፍትሄ ነው ብዬ አላስብም። ተቃራኒ ሀሳቦችን ግን ቁጭ አድርጎ ጠረጴዛ ዙሪያ ላይ ተደራድሮ በመግባባት መንፈስ ለሁሉም ሀሳቦች ስፔስ የሚያገኙበት ወይንም ተሰሚነት፣ ተፈጻሚነት የሚያገኙበትን የፖለቲካ ምህዳር መፍጠር የሚያስፈልግ ይመስለኛል። ሀገሪቱን ለኢኮኖሚ እድገት ማመቻቸት ነው አይደል? ፖለቲከኞቻችን ትልቁ ስራ ያን ለማድረግ ግጭት መፍታት አንደኛው የፖለቲካ መስመር ነው ብዬ አስባለሁ። ፖለቲከኛ ባልሆነ
ባለፈው ወር የአፍሪካ ህብረት ኮሚሽን ሊቀመንበር ሙሳ ፋኪ መሐመድ በኢትዮጵያ የአማራ ክልል በትጥቅ የተደገፈ ፍርሚያ ውስጥ የገቡት የመንግስት የጸጥታ ኃይሎችና በክልሉ የሚንቀሳቀሱ ታጣቂዎች ጦርነቱን በአፋጣኝ አቁመው ሰላማዊ መፍትሄ የሚያመጣ ውይይት እንዲጀምሩና ለሰላማዊ ዜጎችም ከለላ እንዲያደርጉ በአጽንኦት የሚያሳስብ ጠንካራ ጥሪ ማቅረባቸው የሚታወስ ነው። ከሐምሌ 28 ቀን 2015 ዓ.ም ምረት ጀምሮ እስከ 6 ወራት ሊቆይ የሚችል ያስቸኳይ ጊዜ አዋጅ መንግስት በአማራ ክልል ቢያውጅም አንድ የሞቅ አንድ የቀዝቀዝ እያለ በክልሉ የተለያዩ አካባቢዎች ግጭቶች ቀጥለዋል። ለአሜሪካ ድምጽ አስቴር ምስጋናው።
አስቴር ምስጋናውን ለቀደመው ዘገባ አመሰግናለሁ። የሐሙስ ምሽት የአሜሪካ ድምጽ ስርጭት ይቀጥላል። ወደ ደቡብ ኢትዮጵያ እናቀናለን። የቀድሞው የደቡብ ብሔር ብሔረሰቦችና ሕዝቦች ክልል መንግስት ሰራተኞች ወደ ተለያዩ አራት አዲስ ክልሎች የተመደቡበት አሰራር በምርጫቸው ላይ የተመሰረተ ባለመሆኑ ያቀረቡት ቅሬታ ምላሽ ሳያገኝ አምስተኛ ሳምንት እንደተቆጠረ ተናገሩ። በሺዎች የሚቆጠሩት ሰራተኞች ወደ ምድብ ክልሎቻቸው ለመጓዝ ዝግጅነት እንደሌላቸው ገልጸው ሌላ አማራጭ ስለሌለን ጎዳና ላይ መውጣታችን ነው ሲሉ መሬታቸውን ገልጸዋል። በጉዳዩ ላይ የአሜሪካ ድምጽ የጠየቃቸው የክልሎች ማደራጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑርዬ ሱሌ የሰራተኞቹ አቤቱታ በቅሬታ አሰሚ ኮሚቴ በመታየት ላይ እንዳለ አስታውቀው ምላሹም የዘገየው ጉዳዩ ውስብስብ በመሆኑና በሌሎች የራሱ ምክንያቶች ነውም ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዴዎስ ዝርዝሩን ይዟል።
የደህንነት ስጋት እንዳለባቸው ገልጸው ስማቸውን መጥቀስ ያልፈለጉና በአዳዲሶቹ ክልሎች ድልድል ከተሰጣቸው ውስጥ አንዱ የሆኑት ቅሬታ አቅራቢ መብታችን ተጥሷል ብሏል።
እስካሁን ለቀረብነው ጥያቄ ምንም ምላሽ አልተሰጠንም። ያነገረን ሰው የለ። ኮሚቴዎቹ በሙሉ ተሹሞ ሄደዋል። በቃ የኛ ጉዳይ ምንም እዚህ ቦታ አልሰጡትም። ሰው ዛ በዚህ ዘመን ይሄን ያህል አመት አገልግለን እንደ ሰው ሳይሆን እንደ እቃ እንኳን አልተቆጠርንም።
በተመሳሳይ ምክንያት ስማቸውን ያልጠቀሱ ሌላ አስተያየት ሰጭም ቅሬታቸውን እያንዳንዳቸው ለኮሚቴው በጽሁፍ ቢያቀርቡም ምላሽ ሳይሰጣቸው ከአንድ ወር በላይ እንዳለፋቸው ተናግሯል።
አሁን ግን እኛ ምንም በሌለበት ሜዳ ላይ ተጥለናል። እኔ አሁን ለምሳሌ ደሞዜ 6000 ብር ነው። 7 ቤተሰብ ነው የማስተዳድረው። ቦንጋ ላይ ሄጄ ዩኒቨርሲቲ የገባ ተማሪ አለ፣ ሃይ ስኩል የሚማሩ ተማሪዎች አሉ። እና በዚህ ደሞዝ እንዴት አርጌ ነው? ሁለት ቦታ ነውስ? አንዱ ጾሙን አድሮ ነው እኔ ለብቻ የምኖረው? እዚህ ያለው ልጆች ቤተሰብ ተበትኖ ነው? ምንድነው የሚደረገው?
መልስ አለማግኘታቸው ጭንቀት ላይ እንደጣላቸው ተናገሩ። የተናገሩት ሌላ አስተያየት ሰጪ በኩላቸው ኑሯቸውን በሚያስቡበት ወቅት ተወዱ ግራ መጋባታቸውን ገልጿል።
የዚህ ወር ደሞዝ ራሱ ምን ላይ እንደሆነንም አናቅም። አየር ላይ ነን። ለምን የትኛው ላይ ነው የሚለውን ነገር ምንም ምላሽ አላገኘንም። አሁን ከትንሽ ጊዜ በኋላ ሰው እየተጨነቀ ወደ መጥፎ እንትን ውስጥ ነው የሚገባው። ስለዚህ ቅሬታችንን እንደተቀበሉን በአግባቡ ምላሽ እንዲሰጠን ነው የምንፈልገውኛ።
የሚደባ አሰራሩን ተቃውመን ያቀረብነው አቤቱታም በሶስት ቀናት ውስጥ ታይቶ ምላሽ እንደሚሰጠን ቢገለጽም ጉዳያችን ሳይታይ አምስተኛ ሳምንት ዘና ለምሉት ሌላ አስተያየት ሰጪ አሁን ችግር ላይ ወድቀናል ብሏል።
የተባለው ነገር ሰማይና ምድር ነው። ፖለቲካ ማራመጃ ነው የደረገው። መንግስት አለ ወይ? አመራሩም ሆነ ተሿሚውም የትኛውም የመንግስት አካል የራሳቸውን ነገር አደረጃጅተው ወጥተው ይሉ እኛ የመንግስት ፍንሽ ምንም ነገር የለንም። ስለዚህ እዚህ ተኛ ተበትኖ እነሱ ስራ እንዲጀምሩበት ምንም ግራውንድ ያለ አይመስለኝምና መንግስት ካለ የተሰጠን ቅሬታችን ይፈታል። ባኔው ባሬን ፈትቸልህር ነው።
የክልሎቹ የማደረጃ ፕሮጀክት ጽህፈት ቤት ኃላፊ አቶ ኑሩ የሱለም የሰራተኞችን ምደባ ማከናወን የፕሮጀክቱ ጽህፈት ቤት ኃላፊነት አይደለም ሲሉ ተናግሯል። ምደባውን ያካሄደው በፌደራል መንግስት ተወካይ የሚመራ የአራቱም ክልሎች የጋራ አባላትን ያዘ ኮሚቴ መሆኑን አስታውቀው የሰራተኞቹ ቅሬታ ግን በቅሬታ ሰሚ ኮሚቴ እየታየ ነው በማለት ተናግሯል።
ከፕሮጀክት ጽህፈት ቤት የሚመደብ ሰው በጻፍነት እዛ ውስጥ ኮሚቴ አባል ሆኖ ይኖራል ምን አመራር ላይ ተቀመጠ ድረስ ይደዛ ነው። ስለዚህ ፕሮጀክት ጽህፈት ቤት የሰራተኛ ድልደላውንም መስራትም አይችልም ብቻውን አልሰራምም። ግን ለድልደላው የሚያስፈልገውን መረጃዎች ሁሉም በዚህ በነበሩ ክልል ቢሮዎች ላይ የሰራተኛ ማህደር ሁሉም ሲዛ ስለነበረ መረጃዎችን ሰብስቦ ለጋራ ኮሚቴው አቅርበዋል። ለጋራ ኮሚቴ ደግሞ ደልድሎ በዛ መሰረት ፕሮጀክት ጽህፈት ቤቱ ለክልሎቹ እንዲጽፍላቸው እንዲገልጽላቸው አለጉገር ይዞ የሰጡትን ለክልሎቹ ተልኮላቸዋል። ይሄ እንጂ ቅሬታ የሚሰማው ፕሮጀክት ጽህፈት ቤት እንዳልሆነ በደንብ ይታወቅ።
አቶ ኑርዬ ምላሹ የዘገየበት ምክንያት ገልጿል።
ይህን ጉዳይ በጋራ ከያዙት ኮሚቴ ኃላፊዎች ጋር ግን ዲፕሊ እየተነጋገርንበት ነው። ክልሉ ፊት አመራርም እየተነጋገረ ነው። ይታያል ምን ግልጽ ዳይሬክሽን ነው ያለው። በተባለው ጊዜ ውስጥ ግን አላለቀም። ያላለቀበት ግን ያው የራሱ ምክንያት አለው።
የስራ ልምድ፣ የጋብቻና የጤና ሁኔታ የሰራተኞች ምደባ መመሪያው በቋሚነት ቢያስቀምጣቸውም መስፈርቱ አልተፈጸመም ይላሉ ሰራተኞች።
እዚህ ጋር የባለስልጣን ሚስቶች ሁሉም እዚህ አዋታ ላይ ነው የተመደቡት እናቃለን። እዚህ ጋር ከክልህ ለከክልሽ ነው የተሰራው። እኛ ግን ሰው የሌለን ሰዎች ግን ሜዳ ላይ ተጥለናል። ለምን?
ለደህንነታቸው ስለሚሰጉ ስማቸውን መናገር ያልፈለጉ ሌላ አስተያየት ሰጪ በዚህ ሂደትም የመንግስት ሀብትም እየወደመ መሆኑን ተናግሯል። ምደባውም የተደረገው ፍትሃዊ በሆነ መንገድ አይደለም ባይናቸው።
ከደቡብ ክልል ውጪ ፌደራል መንግስት ካለ ይመርምር ይሄን ጉዳይ። ምንገባበት ጠፍቶናል። አሁን እኛ ደሞዝ ከተቋረጠብን ምንድነው የምንሆነው? የቤት ኪራይ ያለበት ሰው ምንድነው የሚሆነው? ከቤቱም ይፈናቀላል። ሜዳ ላይ ይወጣል ይሄ። ከዛ ሌላ ነገር ይፈጠራል። ይሄ ህዝብ ሜዳ ላይ ነው የሚወጣው። ምክንያቱም አከራይም አያስቀምጥም። ደሞዝ እዚህ ጋር ይቆማል ብለው ዋስትና አምጣ እያሉ ያስፈራሩ። ምንድነው የምትሆነው? እስቲ ልጆቻችን ትምህርት ቤት አልገቡ። ለማን አቤት እንበል? የት እንውደቅ? ያለን አማራጭ እንወጣለን አስፋልት ላይ። ከዛ በኋላ ሲፈልግ ይግደለኝ፣ ሲፈልግ የፈለገኝን ያድርገኝ፣ ከነ ልጆቼ ይወጣል። ምክንያቱም አማራጭ የለኝም።
ቪኦኤ አቶ ኑርዬን በዚህ ጉዳይም ጠይቋል።
አራት አይነት ፍላጎቶች ፎርም ተዘጋጅቷል። አንደኛ፣ ሁለተኛ፣ ሶስተኛ፣ አራተኛ ተብሎ አራቱን ክልል በተመለከተ ማለት አንደኛ ላይ የምትፈልጉት ክልል የተኛው ነው፣ ሁለተኛ ላይ የምትፈልጉት ክልል የተኛው ነው፣ ሶስተኛ ላይ የምትፈልጉት ክልል የተኛው ነው፣ አራተኛ የመጨረሻ እንደው ሌላውን ቢያጣ የት መሆን አለብኝ የሚለውን አራቱንም ፍላጎቶች እንደ ፍላጎት ቅደም ተከተል እንዲሞላ ፎርም ተሰጥቷቸው ሞልተው ከዛ በኋላ ፈርመው አቅርቧሉ። እና እነዚህ አይነት ዝርዝር ማስረጃዎችን ተደራጅቶ ይህን ወደ ሶፍት ኮፒ ዳታቤዝ ተቀይሮ ከዛ በኋላ በዛ መሰረት አንደኛ ፍላጎት ለምሳሌ በጣም ብዙ ሰራተኛ ሲዳማ የሚላል ሲዳማ ደግሞ ለመውሰድ የሚገደደው በሰራተኞች ምንድን ነው በሪሶርስ ቀመር መሰረት በጣም ትንሽ ሰራተኛ ነው። ሲዳማን የሞላውን በሙሉ ሲዳማ መመደብ አይቻልም።
ቅሬታ በማቅረብ ላይ የሚገኙ ሰራተኞች ከ2000 በላይ ሲሆኑም እኚሁ በሺዎች የሚቆጠሩ የክልሉ ሰራተኞች ለቅሬታቸው ምላሽ ካልሰጠ ወደ የትኛውም ክልል የመጓጓዝ ዝግጅትም ሆነ ፍላጎት እንደሌላቸው ተናግሯል። በአንጻሩ ባለፈው ነሐሴ 13 ቀን 2015 ዓ.ም የተመሰረቱት የደቡብ ኢትዮጵያና የማዕከላዊ ኢትዮጵያ ክልሎች ሰራተኞቻቸውን ወደ የተመደቡበት የማጓጓዝና የማደራጀት ስራን በቅርቡ እንደሚያጠናቅቁ ማስታወቃቸው ይታወቃል። በክልሎቹ ከተሞችም ቢሮዎችን የማደራጀትና ስራ የማስጀመር ስራ በመከናወን ላይ ናቸው። ነገር ግን አነስተኛ የሆኑ በጽዳት በተላላኪም በሾፌር በአትክልተኛና በጻፊ መደብ ላይ የሚሰሩ ሰራተኞች ወደ ተመደቡባቸው ክልሎች በተለይም ሩቅ ወዳሏቸው አካባቢዎች መሄድ እንደማይችሉ ተናግሯል። ምን ታስቦላቸዋል ለተባሉት አቶ ኑርዬ የሚከተለውን ተናግሯል።
ውድድሩ ለሁሉም ወዳዳሪዎች ወጥቷል። አሁን ለነሱ የተሻለ ሊሆን የሚችለው አማራጭ ምንድነው ተብሎ አሁን እጅ ላይ ሊኖር የሚችለው ሶሉሽን ምንድነው? በላይ በሚታስብበት ጊዜ አንደኛ መጀመሪያ በውድድር መስፈርቱ ቋት ውስጥ አካተም የሚተደው ሰራተኛ ስለሆነ ማለት እነሱንም ፕሬዝደንት ለማድረግ በመስፈርቱን ፌደራል ኮሚቴው ሲያወጣ የቻለውን ሁሉ አድርጓል። ሌሎች ይደባ አማራጮችም ነበሩ። ነገር ግን እነሱ አማራጮች በዚህ በፕሮጀክት ጽፈት ቤቱም ሆነ በኮሚቴው እጅ ላይ ያለው አማራጮች አይደሉም። አሁን ለምሳሌ የተለያየ አማራጮችን አብይ ኮሚቴ ያስቀምጠዋል። ሰራተኞች በማህበር ተደራጅቶ የሚሰሩበትን ሁኔታዎችን ማመቻቸት።
ቪኦኤ ባለፈው ሳምንት በጉዳዩ ላይ አስተያየት የጠየቃቸው የሐዋሳ ዩኒቨርሲቲ የህግ መምህር አቶ አድማሱ አለማየሁ የሰራተኞችን መፍት የጣሰ ውሳኔ መሆኑን ጠቅሰው ጉዳዩ በቅሬታ ሰሚ ኮሚቴ ምላሽ የማይሰጠው እንደሆነ ወደ ፍርድ ቤት የመውሰድ መፍት እንዳላቸው ተናግሮ ነበር። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ከአሜሪካ ድምፅ የሐሙሽ ምሽት ስርጭት ይቀጥላል። ዮናታንን ለቀደመው ዘገባ አመሰግናለሁ። በመቀጠል ደግሞ ወደ ጋምቤላ እናቀናለን። በጋምቤላ ክልል የተከሰተው ጎርፍ ከ25,000 በላይ ሰዎችን ከቀያቸው ሲያፈናቅል ከ36,000 በላይ ደግሞ ጉዳት ማድረሱን የክልሉ መንግስት አስታውቋል። ጎርፉ አሁንም በተጨማሪ ሰዎች ላይ ጉዳት እንዳደረሰ እንደሚገኝ ክልሉ ገልጿል። የጋምቤላ ከተማ ጤና ጽህፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ በአደጋው ተፈናቅለው በትምህርት ቤቶች ውስጥ የተጠለሉ ሰዎችን ወደ ሌላ ጊዜያዊ ማቆያ ለመውሰድ እንደታቀደም አመላክተዋል። የጋምቤላ ክልል ጸጥታና ሰላም ግንባታ ቢሮ ምክትል ኃላፊና የክልሉ ፕሬዚደንት ተወካይ አቶ ኡመድ ኡመድ በበኩላቸው ባሩን ጨምሮ የክልሉ ወንዞች በዝናብ ሳቢያ እየሞሉ የሚያደርሱት ከፍተኛ ጉዳትን ለመቀነስ አስተዳደሩ ከፌደራል መንግስት ጋር እየሰራ እንደሚገኝ አስታውቋል። ችግሩን በዘላቂነት ለመፍታት ግን ጥናት ያስፈልጋል ሲሉ ለአሜሪካ ድምጽ ተናግረዋል። የዚህን ጉዳይ ዝርዝር ናኮር መልካ ይነግረናል።
በጋምቤላ ክልል የባሮ ወንዝ ሞልቶ ባለፉት 6 ቀናት ባስከተለው ጎርፍ በጋምቤላ ከተማ 4 ቀበሌዎች ውስጥ የሚኖሩ ከ6700 በላይ እንደተፈናቀሉ የጋምቤላ ከተማ ጤና ጽፈት ቤት ኃላፊና የከንቲባው ተወካይ አቶ ሳይመን ቲያቺ ለአሜሪካ ድምጽ ገልጸዋል። አቶ ሳይመን ተፈናቃዮቹ በአሁኑ ጊዜ በትምህርት ቤቶች ውስጥ መጠለላቸውን ጠቅሰው በሚቀጥለው ሳምንት ሰኞ ትምህርት ስለሚጀምር ተፈናቃዮቹ መንግስት ወደሚያመቻቸው ጊዜያዊ መጠለያ እንደሚገቡ አክለው ተናግረዋል።
ወደ በኋላም ያልባት ሌላ ቦታ ለመፈለግ ከምዝግዩን ነው። ሌላ መጠለያ ቦታ ያስተካክላል። ምክንያቱም ትምህርት ሰኞ ስንጀምር ሌላ ቦታ እንዲዘጋጅ እናደርጋለን። ቁጥሩ እየጨመረ ባለፈው ወደ 5,101 ነበር። አሁን ተጨምሮ 6,700 ምናምን።
አቶ አቡሉ አኳር የተባሉ የጋምቤላ ነዋሪ በጋምቤላ እየዘነበ የሚገኘው ዝናብ ነዋሪዎችን ማፈናቀሉ ሳያንስ በመንግስት መስሪያ ቤቶች ላይ ጉዳት እያደረሰ እንደሆነ ለአሜሪካ ድምጽ ተናግረዋል።
ትልቁን ነገር ሰው የሚቀመጥበት ቦታ የሚያደርበት ቦታ በጣም ከፍተኛ ችግር ፈጥሯል። ምክንያቱም እዛ የነበረውን በሙሉ ቤቶቹም ራሱን ፈርሷል። 05 አካባቢ 04 እና 01 02 ብሶስነን በዛ ነው ሁሉም በቃ ተለቋል። በጣም ዛሬ ትንሽ እንትን ቀንሷል እና ግን ይህን ያህል አልተቀነሰም። ገና በዛው እንትን ቆሟል እንትን የመንግስት መስሪያ ቤትም ያው ፖሊስ ኮሚሽን እና ምንድነው ትራንስፖርት ቢሮ ገብቶበታል። እሱንም ስራ የሚሰራበት ቦታ የለም።
ሌላው የጋምቤላ ነዋሪ በበኩላቸው የሰሞኑ ጎርፍ በሰብል ላይ ጉዳት ማድረሱን ገልጸዋል።
በብዛት ደግሞ የተገባው ያልተተከለው ሰብል ኦልሬዲ ዋገቢት ነው። ጭቃ ቤት የነበረው ጭቃ ቤት እንደሚታወቀው ውሃ አገኘ ማለት ከስር ግድግዳው ይፈርሳል። የእንደዚህ አይነት ሁኔታዎች ይታያሉ። እነዚህ ሰዎች እስካሁን እንግዲህ ምንም አይነት እየተሰጣቸው ያለ እርዳታ የለም፣ ምንም ያገኙት ነገር።
የጋምቤላ ፕሬዚዳንት ተወካይና የጸጥታና ሰላም ግንባታ ቢሮ ምክትል ኃላፊ አቶ ኡመድ ኡመድ ጎርፉ እስካሁን በጋምቤላ 9 ወረዳዎችና ጋምቤላ ከተማ ከ25,000 ሰዎች በላይ አፈናቅሎ ከ36,000 የሚልቁት ላይ ደግሞ ጉዳት ማድረሱንና አሁንም ጉዳት ማድረስ መቀጠሉን ለአሜሪካ ድምጽ ተናግረዋል። ትናንት ተዘዋውረው ባዩበት የጆር ወረዳ ውስጥ ጎርፉ እያደረሰ ነው ያሉትን ጉዳት ገልጸዋል።
ትናንትና 04 05 ደግሞ በከፍተኛ ደረጃ እንደገና ሰለሞላ ከፍተኛ ችግር ነበር ሲያስቀጥለ ነበር። ቤቶች ሁሉ እንዲጨካው ቤቶች ማፍረስ የደረሰበት ሁኔታ ነበር። በኢታንግ ማታ ራሱ ኢታንግ ለሊት ሁሉ ሲያጓጓዙ ነበር። ህዝቡ እንደገና ሲያፈናቀል ነበር። ከፍተኛ ጉዳት የደረሰባቸው ጋምቤላ ከተማ፣ ጋምቤላ ወረዳ እና ኢታንግ ልዩ ወረዳ ናቸው። ታች አምስቱ የኑዌር ዞን ወረዳዎች የተሟላ መረጃ የለም። በጎክ እና ጆር መስመር ጆር ትላንትና እንደገና ትልቅ ዝናብ ዘንቦ እንደገና አርሶ አደሩ ከተማውም ጭምር ማህበረሰቡ ያፈናቀለበት ሁኔታ ነበረ።
አቶ ሙድ ተፈናቃዮችን ለመርዳት እየተደረገ ነው ስላሉትን ጥረት ማብራርተው ተፈናቃዮቹ በውሃና ውሃ ወለድ በሽታዎች እንዳይያዙ አስቀድሞ ለመከላከል ከጤና ቢሮ ጋር እየሰሩ መሆናቸውን ገልጸዋል።
ከአደጋ መከላከልና ዝግጁነት ኮሚሽን በጋራ በመሆን እዚሁ ተነጋግረን በቅርበት ያሉት መንግስታዊ ካልሆኑ ድርጅቶች ጋር በመነጋገር አፋጣኝ ምላሽ የሚሰጥበት ሁኔታ ነው እየተነጋገር ነው። በጤና በኩል የሚመለከተው ከጤና ቢሮ ጋር በመነጋገር አጉብሮች የሚገኝበት ሁኔታ የተነጋገርንበት ሁኔታ ነበረ። ከውሃ ወለድ ጋር በተያያዘ በተመሳሳይ ውሃው ሲቀነስ የውሃ ወለድ በሽታዎች መፈጠሩ ስለማይቀር ጤና ቢሮ ራሱ ጥናት እንዲያደርግ የሚል ነበረ የተመካከርነው።
የባሮ ወንዝን ጨምሮ በክልሉ የሚገኙ ወንዞች በዝናብ ሳቢያ በመሙላት የሚያደርሱትን ከፍተኛ ጉዳት ለመቀነስ ከፌዴራል መንግስት ጋር እየተሰራ መሆኑን ጠቅሰው ችግሩን በዘላቂነት ለመፍታት ጥናት እንደሚያስፈልግ የክልሉ ፕሬዚዳንት ተወካይ አቶ ሙድ ተናግረዋል።
በቀጣይ ችግር ዘላቂ መፍትሄ ለማግኘት አምና እንዲህ አይነት ችግር አስከትሎ ነበረ። ያነ ከፌዴራል ውሃና ኢነርጂ ሚኒስትር ጋር በመሆን አጠቃላይ የፌዴራል ተቋማት መጥቶ ጥናት ለማድረግ የተወሰነ ስራዎች ተጀምሮ ነበረ። የተወሰነ ግድቦች በማዘጋጀት እንዲህ አይነት ችግር በዘላቂነት እንዲቀረፍ የሚል ጥናቶች ነበሩ። እስካሁን ግን ትክሄደበት ሁኔታ አለም። ዘላቂ መፍትሄ ለማግኘት ጥናት ያስፈልጋል። በጥናቱም ነው መልስ ማግኘት የሚቻለው።
በጋምቤላ ክልል ከአንድ አመት በፊት በ2014 ዓ.ም ነሐሴ ወር ውስጥ ተከስቶ የነበረው የጎርፍ አደጋ ከ185,000 በላይ ዜጎችን አፈናቅሎ እንደነበር የክልሉ መንግስት ስለመግለጹ መዘገባችን ይታወሳል። በዚህ ዙሪያ ከኢትዮጵያ ሜቴዎሮሎጂ ኢንስቲትዩት የትንበያ ባለሙያዎች ማብራሪያ ለማግኘት ያደረግነው ጥረት አልተሳካም። ኢንስቲትዩቱ በጋምቤላ ጎርፍ ዙሪያ ያወጣው መረጃ ባይኖርም በሚቀጥሉት 10 ቀናት በፀሐይ ብርሃን የታጀበ ከፍተኛ መጠን ያለው ዝናብ ሊኖር ስለሚችል የአባይ፣ የቆቃና የአዋሽ ወንዞች በመሙላት ከተለመደው ፍሰታቸው ውጪ በመሆን ጉዳት ሊያደርሱ የሚችሉ በመሆኑ ህዝቡ እንዲጠነቀቅ ማሳሰቡን የሀገር ውስጥ መገናኛ ብዙሃን ትናንት ዘግበዋል። ለአሜሪካ ድምጽ ናኮር መልካ ካምቦ።
ኢትዮጵያ ጉዳዮች ወጣ ብለን በኒውዮርክ ከተማ እየተካሄደ ወዳለው የዓለም አቀፉ የተባበሩት መንግስታት ድርጅት የመሪዎች ስብሰባ እናቀናለን። በተባበሩት መንግስታት ድርጅት የጸጥታው ምክር ቤት የትናንቱ የረቡዕለቱ ስብሰባ የሩሲያው የዩክሬን ጦርነት በተለያየ መጠን ወደ ግጭቱ ተጎትተው ለገቡ የዓለም መሪዎች የንግግራቸው ቀዳሚ ርዕስ ሆኗል። በስብሰባው ላይ የተነገሩትን አበይት ጉዳዮች የተከታተለችው የቪኦኤዋ ቬሮኒካ ባልደራስ ኢግሌሲያስ ተከታዩን ዘገባ ልካልናለች። ደረጀ ደስታ ያስደምጠናል።
ምንም እንኳ ሩሲያ በድርጅቱ ህጎች መሰረት ከፍተኛ ተቃውሞዋን ብታሰማም ረቡዕ በተደረገው የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ስብሰባ የመጀመሪያውን ንግግር ያደረጉት መሪ የዩክሬን ፕሬዝደንት ቮሎዲሚር ዘለንስኪ ነበሩ። ዘለንስኪ በንግግራቸው ሩሲያ አገራቸውን ስለመወረሯ ብቻ በማውገዝ አልተናገሩም። በሳቸው አመለካከት ሞስኮ አገራቸውን ስትወር ወረራውን እንድትፈጽም አስችሏታል ያሉት የጸጥታው ምክር ቤት የድምጽን በድምጽ የመሻር መብት ስርዓት እንዲሻሻል ጥሪ አቅርበዋል።
It is impossible to stop the war because all efforts are vetoed by the aggressor.
ጦርነቱንም ማቆም አይቻልም ምክንያቱም ሁሉም ጥረቶች በአጥቂው ወይም አጥቂውን በሚያግዙ ድምጽን በድምጽ የመሻር መብት የተደገፉ ናቸው። የግዛት አንድነትና የሀገር ሉዓላዊነት የሚጥሱ ድርጊቶችን አስቀድሞ ምላሽ በመስጠት ወረራዎችን ለመከላከል የሚያስችል ስርዓት ያስፈልጋል።
የሩሲያው የውጭ ጉዳይ ሚኒስትር ሰርጌይ ላቭሮቭ የአገራቸውን ወታደራዊ እንቅስቃሴ በመከላከል ትችቱን ዩክሬንን ወደሚደግፉት አገሮች አዙረዋል።
ዩናይትድ ስቴትስ በግላቪያ ሰሻ ሰማችኝ ፕሪስቮል ሲደራን ክርሽቲሉ
ዩናይትድ ስቴትስ የሚመራው የምራውያን ስብስብ የመላው የሰው ልጅ ጣፈንታ ላይ በዘፈቀደ መዳኝትና በፍጹም የበላይነት ስሜት የመስራቾችን ታሪካዊ መሰረችን ለማማራታቸው እየጨመረ መጥቷል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያ ጠባጫሪነት የተባበሩት መንግስታትን ቻርተርን በግልጽ እየጣሰ ነው ሲሉ ተቃውመዋል።
Some argue that continuing to stand with Ukraine
and holding Russia accountable.
አንዳንዶቹ ከዩክሬን መቆም መቀጠልና ሩሲያን ተጠያቂ ማድረግ የሎጂክ ቅድሚያ የሚሰጣቸው ጉዳዮች ለምሳሌ የአየር ንብረት ቀውሱን መጋፈጥ የኢኮኖሚ ድል ማስፋት የጤና ስርዓቶችን ማጠናከር ትኩረት እንዳንሰጥ ያደርገናል ብለው ይከራከራሉ። ያ የተሳሳተ ምርጫ ነው። ሁለቱንም ማድረግ እንችላለን እና ማድረግም አለብን። ሁለቱንም እያደረግን ነው።
ቻይና የምታደርገውን የሽምግልና ጥረቶች ማጉላትን መርጣለች። የውጭ ጉዳይ ሚኒስትር ምክትል ሚኒስትር ማ ጃውሽ ይህን ሲገልጹ
The core message is facilitating talks for peace.
ዋናው መልእክት የሰላም ንግግሮችን ማመቻቸት ነው።
የተባበሩት መንግስታት ድርጅት ዋና ጻፊ አንቶኒዮ ጉተሬዥ ድርጅታቸው ለዩክሬን ሉዓላዊነት ነጻነትና የግዛት አንድነት ያለውን ቁርጠኝነት ከገለጹ በኋላ ገደብ እንዲጣል ጠይቀዋል።
This war is already causing limitless suffering. Its continuation risks further perilous escalation.
የጦርነት እስካሁን ራሱ ስፍር ቁጥር የሌለው መከራ አድርሷል። የጦርነት መቀጠልም የበለጠ አደጋን ያባብሳል። ከመነጋገር ከዲፕሎማሲ ከፍትሃዊ ሰላም የተለየ አማራጭ ፈጽሞ ሊኖር አይችልም።
ጉተሬሽ አክለውም የተባበሩት መንግስታት ድርጅት ቻርተርን ዓለም አቀፍ ሕግንና የጠቅላላ ጉባኤውን ውሳኔዎች ተከትሎ የተፈጠረውን ግጭት በሰላማዊ መንገድ ለመፍታት ጥረቱን ይቀጥላል ብለዋል።
ያደመጣችሁ ያላችሁት ከአሜሪካ ድምጽ በቀጥታ እየተላለፈ የሚገኘውን የሐሙስ ምሽት ስርጭታችን ነው። እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 8:45 ደቂቃ ሆኗል። ኢትዮጵያ ላይ 3:46 ደቂቃ ሆኗል። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ ተሸጋግረናል። ወደ መጀመሪያው ዘገባችን እንሻገር። የሁለተኛው ምዕራፍ የመጀመሪያው ዘገባችን ያወዛጋቢዋ አውራ ጎዳና ወይንም ቆርኬ ከተማ ጥቃት አጣያቂ እንደሆነ መሆኑን ይገልጻል። ገልሞ ዳዊትና ኬኔዲ አባተ ያጠናቀሩትን ዘገባ ገልሞ ዳዊት እንደሚከተለው አቀናብሮታል።
ባለፈው ሳምንት እሁድ መስከረም 6 2023 ዓ.ም ተመረጥ በታጣቂዎች ተፈጸመ በተባለ ጥቃት ነዋሪዎቹ አለግድያ የተረፉትም ለመፈናቀልና ለንብረት ዝርፊያ የተዳረጉት አውራ ጎዳና ወይንም ቆርኬ በኦሮሚያ ክልል ምስራቅ ሸዋ ዞን ፈንታለ ወረዳና በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ አዋሳኝ ላይ የምትገኝ መንደር ናት። በአማራ ክልል በኩል መንደሯ የክልሉ አካል መሆኗን ጠቅሰው አውራ ጎዳና ሲሏት፣ በኦሮሚያ ክልል ደግሞ እንዲሁ መንደሯ የኦሮሚያ ክልል መሆኗን ጠቅሰው ቆርኬ ይሏታል። በዚች መንደር የደረሰውን ጥቃት በተመለከተ በአማራ ክልል በኩል የምንጃር ሸንኮራ ወረዳ ባለስልጣናትና በጥቃቱ የተፈናቀሉ የከተማው ነዋሪዎች ደግሞ የኦሮሚያ ክልል ልዩ ኃይል እንደሆነ ይናገራሉ። በኦሮሚያ ክልል የፈንታሌ ወረዳ ባለስልጣናትና ነዋሪዎች የፋኖ ታጣቂዎች እንደሆኑ ሲገልጹ፣ የአሜሪካ ድምጽ ያነጋገራቸው የፈንታሌ ወረዳ ነዋሪው የኢትዮ ጅቡቲ መስመርን ለመቆጣጠር ዝተዋል ያሏቸው የፋኖ ታጣቂዎች በከተማው ላይ በማነጣጠር በመከላከያ ኃይሉና በኦሮሚያ ፖሊስ ላይ ጥቃት እንደከፈቱ ይህም ለችግሩ መነሻ እንደሆነ ይገልጻሉ። ከጥቃቱ አስቀድሞ በመንደሯ የፌደራል ፖሊስ አባላት እንደነበሩ የጠቀሰው ነዋሪው አቶ ፈንታሌ ሮባ ሰላሙን ማስተበቅ ባለመቻላቸው በመከከር ከቦታው እንደነሱ ሲደረግ በተፈጠረው ዝግብ የፋኖ ታጣቂዎች በከተማው ላይ በሶስት አቅጣጫ ተኩስ እንደከፈቱ ያስረዳሉ።
የፋኖ ኃይል በተለያዩ ጊዜያት የኢትዮ ጅቡቲ መስመርን ለመቆጣጠር ዛቻና ጥረት ያደርግ ነበር። የፌደራል ፖሊስ አባላት በቦታው የነበሩ ቢሆንም የአካባቢውን ሰላም ማስጠበቅ ሲገባቸው ፋኖዎች ወደ ቦታው መጥተው ውዝግቡ እንዲከሰት መንገድ ከፍተዋል። በኋላ አካባቢው በመከከር እንዲነሱ ሲደረግ ወዲያው በፋኖ ታጣቂዎች ተኩስ ተጀመረ። ታጣቂዎቹ በመከላከያ በኦሮሚያ ፖሊስና በአካባቢው ነዋሪ ላይ አሮዴ በሚባል መስመር ጥቃት ከፈቱ። በዚህም የሰው ሕይወት ጠፍቷል። በኮንትሮባንድ ወደ አካባቢው የመጡ ቃዎችም በመንግስት የጸጥታ ኃይሎች ተይዘዋል።
በሌላ በኩል አውራ ጎዳና ከተባለች መንደር በጥቃት ምክንያት መፈናቀላቸውን በስልክ የገለጹት አቶ ጎሳ ሲዩም የተባሉ ነዋሪ በስፍራው የፋኖ ታጣቂ እንዳልነበር ጠቅሰዋል። ይልቁንም በከተማዋ ለአንድ ወር ያክል ቆይቶ ነበር ያሉት መከላከያ ሰራዊት መውጣቱን ተከትሎ የኦሮሚያ ክልል ጸጥታ ኃይሎች እንደገቡና በሶስተኛው ቀን እሁድ መስከረም 6 ቀን 2016 ዓ.ም ተመረጠ ተኩስ እንደከፈቱና ነዋሪው ራሱን እየተከላከለ መንደሩን ጥሎ እንደወጣ ገልጸዋል። በነዋሪው ላይ ተከፈተ ባሉት ተኩስ ጥቃቱ እንደተፈጸመ ተናግረዋል። በዚህም ሰላማዊ ሰዎች ተገለዋል ብለዋል።
በመጀመሪያ ነጋ ቋሚ ፌደራሎች ነበሩ መንገድ ጠባቂዎች ማለት ነው እና መከላከያ ገባ ከ 15 ቀን ወዲህ ማለት ነው መከላካው ገባ መከላካውን ተቀመጠና መከላካው ወጣ ከዛ በኋላ ያለው ነገር የኦሮሚያ ማበትን ይላሉ ግን ልዩ ኃይል ነው ልብሳቸው የራሳቸው የኦሮሚያ ልዩ ኃይል ልብስ ነው እና ልዩ ኃይሉ በየስትራቴጂ ቦታዎች ላይ ተቀመጠ በአውራ ጎዳና ማለት ያው በመንጃር ሸንኮራ ወረዳ ያው ንዑስ ቀበሌዋ ማለት ነው እና እዛ በዙሪያው እየተቀመጠ ያለ ያው የነበረው ለፌደራል ፖሊስ ማለት ነው እዛ መንገድ ጠባቃው ቢያንስ ለስድስት አመትና ሰባት አመት አካባቢ እኛው ጋር የቆየ ማለት ነው ከዛ ፌደራሉ ተነሳ ተባለ ከዛ ቦታ ላይ እና ስድስት ሰዓት ከምናምን ሲል እነሱ ውጡ ተባሉና ጓዛቸውን ይዘው ወጡ ልክ እነኛ ወጥተው ቢያንስ ማለት ነው 3-12 ኪሎ ሜትር አካባቢ ቢደርሱ ነው ብዬ ነው የምገምተው እንግዲህ በዛችን ቅጥፈት ውስጥ በዙሪያው የተቀመጡት ስትራቴጂ ቦታ የተቀመጡ ልዩ ኃይል በአጋጣሚ እነሱ ተኩሱን ጀመሩ ጦርነቱን እኛው ላይ ከፈቱብን በዛ አጋጣሚ እኛ እዛው ነበርን ነው እኛን ለመከላከል እያደረግን እኛም ወደ ዳር ለመውጣት ስንታገልን ስንወጣ ያው ሌላ ስያሜ ሰይመው እኛ ጋር ፋኖ የሚባል አካባቢው ላይ ማለት ነው ያው በመድኃኒዓለም በሚያውቀው ደረጃ ነው የምናገረው ፋኖ የሚባል ነገር በአካባቢያችን ለአንድ ቀን ማለት ነው ለአንድ ቀን ፋኖ የሚባል ስም አይተንም አናውቅም ከመስማት ውጭ ማለት ነው ስለዚህ በታሪክ የለም በታሪክ
በኦሮሚያ ክልል የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ አቆ ባለፈው ሳምንት እሁድ ጽንፈኛ ያሏቸው የፋኖ ታጣቂዎች በፈንታለ ወረዳ ቆርኬ በኩል ጥቃት ከፍተው እንደነበረ ተናግረዋል ጥቃቱ ባለፉት ወራትም ዞኑን ከአማራ ክልል በሚያዋስኑት አራት ወረዳዎች በኩል በተደጋጋሚ ይፈጸም እንደነበረ አክለው ተናግረዋል
ናኖ እግረረትቢ ዋሩክ ተመኒስ ናኖ ሰንዴቤኒሞ
አስቀድመው በኤጀሬ በኩል ሞክረው ስለተመቱ በፈንታሌ በኩል መጥተው ወደ አውራ መንገዱ ለመውጣት አቅደው ነበር ከህዝባችን ጋር ሆነን ይህን ኃይል መክተናል እንደሰላይ ሆኖም ህዝባችንን ሲጎዳ የነበረውን ጭምር አጽድተናል ቡድኑ ህዝብንም ለማጋጨት ጭምር የመጣ ነበር አሁን በተወሰደበት እርምጃ ሸሽቷል
አቶ አባቡ ሰላይ ሲሉ የተቀሰሱት ማንን እንደሆነ በግልጽ አላብራሩም በእኛም በኩል ያገኘናቸው አጠር ላለ ጊዜ በመሆኑ ተጨማሪ ማብራሪያ ለመጠየቅ አልቻለም በሌላ በኩል አውራ ጎዳና በሚሉት መንደር ነዋሪ እንደሆኑ የገለጹት ለደህንነታቸው ስለሚሰጉ ስማቸው እንዲጠቀስ ያልፈለጉ ሌላ ያከባቢ ነዋሪም በወቅቱ ተፈጠረ ስላሉት ሁኔታ ተናግረዋል
የመከላከያ ሰራዊት እንደወጣ ለሊቱን ኦሮሚያ ልዩ ኃይል ሚሊተሪ የለበሱ አራቱ ማጥቃቻ ከበባ ውስጥ አርገው ማለት ከዛ የፌደራል መንገድ አይደለም መንገዱ ጥበቃ አሉ ፌደራሎች ለአስር አመት እዛ ይቆዩ አሉ በአስቸኳይ እሁድ ቀን ግጭቱ የተነሳ ቀን ማለት ነው በሙሉ እኮ እቃቸውን ጠቅልለው አስር አመት የነበረ ካምፕ ነው ወጡ ከተማውን ልክ ለቀው ሲወጡ መዞሪያ አለ እሱ ጋር ሲደፉ ውጊያ ነው የተጀመረው ያ ኃይል ወርዶ የእነሱ ካምፕ ውስጥ ገባ የኦሮሚያ ልዩ ኃይል ውጊያ ተከፈተ ከተማ ውስጥ
ከማን ጋር ነበረ ውጊያው
ከህዝቡ ጋር ኢፋኖ ምናምን እንደዚህ ያሉ የሚያወናብዱ አመራሮች አሉ። የሌላውን አካባቢ አላቀም። በእኛ ግን ሁኔታ ግን ተደራጅቶ ኢፋኖ ነኝ ብሎ የሚንቀሳቀስ ኃይል የለም። ከህዝብ ጋር ነው የተዋጋው በከተማ ውስጥ እኮ።
አቶ ሮባ ጅሎ የተባሉ የፈንታሌ ወረዳ ጥጡት ቀበሌ ነዋሪ በበኩላቸው በጥቃቱ ህይወታቸው ያለፉ የስድስት ሰዎችን አስከሬን እንደተመለከቱ አስረድተዋል።
ደማከኛም ለአንምኒ ሀጋ
በነበረው ተኩስ የሰው ህይወት አልፏል በእኛ በኩል ስማቸውን ባላውቅም አራት ሰዎች ሞተዋል በእነርሱ ወገን ደግሞ ሁለት ሬሳ አይቻለሁ አሁን ከተማዋ በመንግስት የጸጥታ ኃይሎች ቁጥጥር ስር ናት
ጥቃቱ የፌደራል ፖሊስ አባላት ከአካባቢው መልቀቃቸውን ተከትሎ እንደተፈጸመ በፈንታሌ ወረዳ ነዋሪው የተናገሩን የሚናገሩት በአማራ ክልል የስሜን ሸዋ ዞን የመንጃር ሸንኮራ ወረዳ የመስኖና ቆላማ አካባቢዎች ልማት ጽህፈት ቤት ኃላፊ አቶ አሊ ስራጭ አደም ጥቃት አራሹ ግን የኦሮሚያ ክልል አድማ በታኛ ኃይሎች ከሁለት ቀን በፊት ለአሜሪካ ድምጽ በሰጡት አስተያየት ተናግሮ ነበር በጥቃቱ ቁጥራቸው በውል ያልታወቀ የከተማዋ ነዋሪዎች ወደ አጎራባች አካባቢዎች እንደተፈናቀሉ የሚናገሩት ተጎጂዎች በበኩላቸው በአሁኑ ወቅት በችግር ላይ እንደሚገኙና የደረሰላቸው ማካለ እንደሌለ አመልክቷል ወይዘሮ ትግስት አይሉ ከተፈናቃዮቹ አንዷ ናቸው።
አሁን 6 ሰዓት ተኩል አካባቢ ነው ያጣነ። ከነራሴና ከነልጆቼ 5 ቤተሰብ ነን። በቃ ይኸው በየሰው ወረንዳ ላይ ነው እያደርን የኖርን ያለነው። እነዚህ ልጆቻችን ይዘን ምንም ነገር የጠየቀን አካል የለም።
የምስራቅ ሸዋ ዞን አስተዳዳሪ አቶ አባቡ አቆ ግን የህግ ማስከበር እርምጃ እንደተወሰደና በሰላማዊ ሰዎች ላይ የደረሰ ጉዳት እንደሌለ ይናገራሉ።
ይማ ፍንዳልይ ከናፊ
የጸጥታ ኃይል ወደ ቦታው ያመራው ከጽንፈኞች ጋር ተያይዞ የደረሰውን ሰላም ወደ ቦታው ለመመለስ ነው።
አሁን ላይ አከባቢው አንጻራዊ ሰላም እንደምታይበትና በእሁዱ ግጭት ምክንያት ተዘግቶ የነበረው የኢትዮጅቡቲ ዋናው መንገድ በነጋታው እንደተከፈተ ነዋሪዎች ተናግረዋል። ሁለቱ ክልሎች በይገባኛል የሚወዛገቡበትና ከአዲስ አበባ ወደ ጅቡቲ በሚወስደው አውራ ጎዳና ላይ የምትገኝ ይቺ አነስተኛ መንደር በአማራ ክልል በኩል አውራ ጎዳና እየተባለች እንደምትጠራና በአሁኑ ወቅት ክልሉ የገነባቸውና የሚያስተዳድራቸው መሰረተ ልማቶች እንዳሏት ያነጋገርናቸው ተፈናቃዮች አስረድቷል። አቶ ጎሳሱዩም
አንድ ምን በላው ለልጆቻችን እናቆርጠውና ምን ጎርሰው የለንም አሁንም ተንከራታጅ ዋጥ መናራቡ እየገደለን ወደ አጎራባች ወደ ሆኑ ወደ ጋሚ የሚባልና ወደ መልካጅሎ አካባቢ እየተደደልን ይሄው አሁንም ምን በላው ነገር የለንም ምንም የለንም ይሄው በየጫካው እየተንከራተስን ነው የምሰማቸውና አውቆች መስማት ይችላል አጠገብ ሆኜ ነው ምናግረ
በአንጻሩ በኦሮሚያ ክልል በኩል ቆርኬ የምትባለው ከተማዋ በፈንታሌ ወረዳ በጥጡት ቀበሌ ስር ያለች የገዳ ስርዓት አካል የሆነው ጅላ የምፈጸምባት ታሪካዊ መንደር እንደሆነች የፈንታሌ ወረዳ ተወላጆች ገልጸዋል። በአማራ ክልል አስተዳደር ስር ናት መባሏንም ከወሰን ውጭ በሰሜን ሸዋ ውስጥ በመከለሏ እንደሆነ ተችተዋል። የከረዩ ያገር ሽማግሌ የሆኑት አቶ ሮባጅሎ ያከባቢውን ታሪክ ሲያስረዱ እንዲህ ይላሉ።
ኮርቴን ገንደ ጥጡት ይላጅርቲ ሰነን ሲንጣብዱ
ኮርኬ በጥጡት ቀበሌ ስር ናት። በታሪክም የፈንታሌ ኑራ ቀይ በመባል ትታወቃለች። ኮርኬ የፈንታሌ ወረዳን ብርት ነች። ወሰናችን ኮርኬን አልፎ ዱግደዳለቻ፣ መልካጅሎ፣ አማራጋ፣ ቡላጋ እስከዚያ ድረስ ይደርሳል። ለኦሮሞ ደግሞ የከረዩ ጎሳ የገዳ ስርዓት የምናከናውንበት ቦታ ነበር። ኮርኬ በቦታው ለሚገኙ እንስሳት የተሰጠ ስም ነው። ከድሮ ጀምሮ ያስተዳደር ወሰኑ በእኛ ስር ነበር። በደርግና በህዋት ዘመን የእህል እርዳታ በእኛ ወረዳ ስር ነበር ለአከባቢው ነዋሪ የሚደርሰው። አማራም አርጎባም የኢትዮጵያ ዜጋ ነው ብለን አብረን ኖረን ስናበቃ አሁን ጊዜ ተጠብቀው ታፔላ አቁመው ነፍጥ ገዝተው ወረራ አካሄዱብን። በዚህም የብዙዎች ህይወት ጠፋ፣ ንብረታቸውም ወደመ። የወሰናችንን ካርታ ማየት ይቻላል።
አቶ ሮባ በቆርኬ ፈጸም የነበረው የገዳ ስርዓት አካል መቋረጡ በአከባቢው በተደጋጋሚ ከስተታል አሉት ግጭትና ለብዙ ሰው ህይወት ማለፍ ምክንያት እንደሆነ ይናገራሉ።
ያንዴ በዚህ የነራጄ ተነመጡ መታል
ወንድሜ በግጭት ከተገደለ ወራ አልሞላው። በወረራ የተነሳ ህይወታችን በጣም ተመሰቃቅሏል። ጥይት ልክ እንደ ጅራፍ ነው በየቦታው የሚንጠባጠበው። የገዳ ስርዓት ጅላ ከተቋረጠ ከ12 አመት በላይ ሆኖታል። በመጥፎ ህይወት ውስጥ ነን።
በአሁኑ ሰዓት አወዛጋቢዋ የቆርኬ ከተማ በኦሮሚያ ክልል የምስራቅ ሸዋ ዞን ቁጥጥር ስር እንደምትገኝ አስተዳዳሪው አቶ አባቦ ዋቆ ለአሜሪካ ድምጽ አስታውቀዋል። ሌላው ስማቸው እንዲጠቀስ ያልፈለጉ ነዋሪ ደግሞ
በሰሜን ሸዋ አንድ ምንጃር ቁፈራ ወረዳ አሞራ ቤት ቀበሌ አውራ ጎዳና እስከ ቀበሌ ናት። በምንጃር ሸንጎራ ወረዳ ነው የምትተዳደረው። አውራ ጎዳና እስከ ቀበሌ ናት። ታፔላውን የተቀመጠውን ታፔላ የተተከለውን ታፔላ እንኳን ሰላም መጣችሁ አማራ ክልል ምንጃር ሸንኮራ ወረዳ ብሎ ጽፏል። እንኳን በአጋጣሚ አሁን ነቅሎታል። አቶ ወልደን ያደግ ነው አውራ ጎዳና ነው። እኔ ያን ልጆች አፈርቻለሁ። ስለዚህ እኛ አርብቶ አደሮች አሉ፣ እኛም አርብቶ አደር አለብን። በዛ አይነት ነገር አንዳንድ ግጭት ይመጣል፣ ከዛ እንስማማለን። በዛ አይነት ነገር ነው እንጂ ያለው ይህን አይነት ትርጉም የሚሰጥ ነገር እስከዛሬ የለም ነበር በህይወታችን። እኔ ቢያንስ የ38 አመት ልጅ ነኝ።
የይገባኛሉ ዝግቡንና የተፈጠረውን ችግር አስመልክቶ ከአማራ ክልል ሰሜን ሸዋ ዞን እንዲሁም ከምንጃር ሸንኮራ ወረዳ አመራሮች አስተያየት ለማግኘት ያደረግነው ጥረት ሊሳካልን አልቻለም። በዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊ የእጅ ስልካቸው ላይ ብንደውልም አላነሱልንም። የወረዳው አስተዳዳሪዎች እጅ ስልካቸው ደግሞ በደወልንላቸው ሰዓት ጥሪ አይቀበልም። ሆኖም ከአንድ አመት ከአራት ወራት በፊት በዚህ አከባቢ ተመሳሳይ ግጭት ተከስቶ በወቅቱ በአማራ ክልል ሰሜን ሸዋ ዞን ምንጃር ሸንኮራ ወረዳ የኮሙኒኬሽንስ መምሪያ ኃላፊ የነበሩት መሐመድ አህመድ ቆርኬ የሚባል ስያሜ ከየት እንደመጣ የሚያውቁት ነገር እንደሌለ ገልጸው አሞራ ቤት ተብላ የምትጠራው ቀበሌያቸው ስር አውራ ጎዳና ተብላ በምትጠራው መንደር መኖሯን ተናግረው ነበር። ከአማራ ክልል በኩል ካነጋገርናቸው ውስጥ የበዙት ነዋሪዎች ጥቃቱ የተፈጸመው በኦሮሚያ ክልል ልዩ ኃይል አባላት ባሏቸው የመንግስት ታጣቂዎች ሲሆን የኦሮሚያ ክልላዊ መንግስት እንዲሁም የኢትዮጵያ ፌደራል መንግስት በተለያዩ ግዚያት በሰጧቸው መግለጫዎች የኦሮሚያ ክልልም ሆነ የሌሎች ክልሎች ልዩ ኃይሎች መፍረሳቸውንና አባላቱም ወደ ሌሎች የጸጥታ መዋቅሮች ውስጥ መግባታቸውን ገልጸዋል። በነዋሪዎቹ የተገለጹት ታጣቂዎች ማንነት በተመለከተ በሌላ ሶስተኛ ወገን ማረጋገጥ አልተቻለም። በተጨማሪም የኢትዮጵያ መከላከያ ሚኒስቴር ቃል አቀባይ እጅ ስልክ ላይ ደውለን ምላሽ ለማግኘት ያደረግነው ጥረት አልተሳካም። እንዲህ አይነት በወሰን ላይ የምነሱ የይገባኛሉ ዝግቦችን በተመለከተ ምላሽ ለማግኘት በቢሮ ስልክ ደውለን ነበር አልተሳካልንም። በሌላ በኩል የኢትዮጵያ ሰብአዊ መብቶች ኮሚሽን በአከባቢው ለተፈጠረው ችግር ጥቆማዎችን እንደደረሱትና የምርመራ ስራ ለማከናወን መረጃዎችን እያሰባሰበ እንደሚገኝ መግለጹን መዘገባችን ይታወሳል። ለአሜሪካ ድምጽ ገልሞ ዳዊት ከአዳማ
አብራችሁን ስላመሻችሁ በእጅጉ እናመሰግናለን።